አንደኛ ቆሮንቶስ ምዕራፍ 12 ላይ እንሄድና ሐዋርያው ጳውሎስ እነዚህን የጸጋ ስጦታዎች የጠቀሰበትን ቦታ ከቁጥር 8 እስከ 11 አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ላንዱ ጥበብን መናገር በመንፈስ ይሰጠዋል፣ ላንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ላንዱም በዚያው መንፈስ እምነት፣ ላንዱም በአንዱ መንፈስ የመፈወስ ስጦታ፣ ላንዱም ተአምራት ማድረግ፣ ላንዱም ትንቢትን መናገር፣ ላንዱም መናፍስትን መለየት፣ ላንዱም በልዩ አይነት ልሳን መናገር፣ ላንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አምላካችን እግዚአብሔር ሆይ ይህ ያንተ ቃል ነው። ጌታ ሆይ ለእኔና ለወገኖቼ የሚበጀንን የሚረባንን የሚያግዘንን ያንተን እውነት ግለጥልን። አቤቱ እግዚአብሔር ሆይ ስምህን በዚህ ስፍራ እንጠራለን። መልካምነትህና በጎነትህ በዚህ ቦታ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ፈውስ ስንል ምን ማለት ነው? የፈውስ ስጦታ በዚህ ቦታ ከተጠቀሱት የጸጋ ስጦታዎች ሁሉ በአማርኛው መጽሐፍ ቅዱስ ላይ በደንብ አይንጸባረቅም እንጂ የፈውስ ስጦታዎች ነው የሚለው። በርከት ያሉ የፈውስ ስጦታዎች ሊኖሩ እንደሚችሉ የሚያሳይ ባህሪ አለው። የብዙ ቁጥርን ያመለክታል። እና ፈውስ ስንል ምን ማለት ነው? መፈወስ የሚለው ቃል በተአምር ከሚሰሩ ስራዎች በባህሪው ለየት ያለ አይነት መልክ አለው። የፈውስ ስጦታ በሰው ሰውነት፣ በነፍሱ፣ በመንፈሱ ላይ ያለ ህመምን፣ መታወክን፣ የአስተሳሰብንና የስሜት መዛባትን እንዲሁም የተሰበረና የተጎዳውን ጤናማ የሚያደርግ ጸጋና ኃይል የሚገለጥበት ስጦታ ነው። ፈውስ ጤንነትን ባጭሩ በሰው ህይወት ላይ የሚያመጣ ነው። ጤንነት የሚለው ቃል ትርጉሙ በዚህ በምድር ላይ እንኳን ክርስቲያን ያልሆኑ ድርጅቶች የተባበሩት መንግስታት የጤና እንትን ማዕከል የሚሰጠው መግለጫ ከበሽታና በሰው ሰውነት ላይ ጉስቁልና ከሚያመጣ ነገር ነፃ መሆን ብቻ ሳይሆን በማህበራዊም በኢኮኖሚም ነገር ሙሉና ጤነኛ ሆኖ መኖር ነው ይላል። ኢኮኖሚያዊና ማህበራዊ መልክም አለው። አንድ ሰው በሽታ ሳይኖረው የኢኮኖሚ ችግሩ በአልጋ ላይ ታሞ ከተኛ ሰው ያልተሻለ ስቃይና ጭንቀት ውስጥ ያለ ሰው ሊኖር ይችላል። የአካል ህመም ከጀርም ነፃ ነው? መቼም ከጀርም ነፃ ነው ስላደራ እንዴት ነው? በጀርም በባክቴሪያ በቫይረስ ታሞ የሐኪም ሕክምና መድኃኒት የማያስፈልገው ሰው ሊሆን ይችላል። አንዳንድ ሰው በኢኮኖሚ ላይሆን ይችላል ችግሩ፣ ማህበራዊ የግንኙነት ችግር ያለው ሰው ሊሆን ይችላል ከሰዎች ጋር እና እንቅልፍ አጥቶ እህል መብላት እስኪያቅተው ድረስ ሰውነቱ ተጨንቆ ፊቱ ጠቁሮ ጠውልጎ አንዳንድ ሰው የሚታየው ከሰዎች ጋር ባለው መልካም የግንኙነት ህይወት ካለመኖሩ የተነሳ ሊሆን ይችላል። ስለዚህ ጤነኛነት ወይም ጤናማነትን በተመለከተ ስናስብ መጽሐፍ ቅዱስ ሰፊ የሆነ ራእያዊ ራእያችንን የሚያሰፋ አመለካከት አለው። በብሉይ ኪዳን ሻሎም የሚለው ቃል በጣም ደስ የሚል ቃል፣ ተወዳጅ ቃል ነው። ሻሎም ማለት ሁለንተናዊ የሆነ ጤንነትን ያመለክታል። ሻሎም ሲል የእግዚአብሔር ቃል በሰውነት ነገር ብቻ አይደለም። በአብዛኛው በብሉይ ኪዳን የሰውን ማንነት አስመልክቶ ብሉይ ኪዳን የሚያንጸባርቃቸው ሁኔታዎች ሲታዩ ምንም እንኳን አምላካችን ይህን ግዙን ዓለም የፈጠረ የበረከት ሁሉ ምክንያት የሆነ አምላክ እንደሆነ ቢናገርም ሞራላዊና መንፈሳዊ የሆነ ነገር ላይ በጣም ያተኩራል ብሉይ ኪዳን። ግን የእግዚአብሔር በረከት ግን በሰው ሁለንተና ላይ ይሄ የስጋን ነገር ብቻ ሳይሆን የመንፈስን ብቻ ሳይሆን ሁለንተናዊ ነገርን ያመለክታል። ስለዚህ እግዚአብሔር ጤነኞች ሲያደርገን ወይም ደግሞ የታመመውን ነገራችንን ጤናችንን ሲመልስልን በሁለንተናዊ ቋንቋ ነው መጽሐፍ ቅዱስ የሚናገረው። በአካላዊ ነገር ብቻ አይደለም የሚናገረው፣ በሁለንተናዊ ቋንቋ ነው። ሁለንተናችን ማህበራዊ ገጽታችን ነው። ሁለንተናችን ኢኮኖሚያዊ ገጽታችንም ነው። ሁለንተናችን አካላዊ መንፈሳዊ ገጽታችን ነው። በሰውነታችን ጤናማዎች ሆነን በመንፈሳችን የተሰበርን፣ የደቀቅን፣ የታመምን ሰዎች ልንሆን እንችላለን። በአካላዊ ነገራችን ከጀርም ከባክቴሪያ ነፃ የሆነ ወይም ደግሞ ያልታመመ ሰውነት ይዘን በአስተሳሰባችን በስሜታችን የተበጠበጥን፣ የታወክን፣ የተጨነቅን ሰዎች ልንሆን እንችላለን። ዲፕሬሽን አለ አይደለም የብዙ አይነት ፍርሃት ስቃይ ለህክምና የሚያበቃ ሐኪም ቤት ለመተኛት የሚያበቁ በሽታዎች ሊኖሩ ይችላሉ። ስለዚህ እግዚአብሔር የፈውስን ስጦታ አስመልክቶ በብዙ ቁጥር ቢናገር አፕሊኬሽኑ ማለት ብዙ አይነት መልክ ላላቸው ሰው ጤነኛ ሆኖ ለማይታይባቸው ነገሮች ሁሉ የሚውል ነው ማለት ነው። በእርግጥ ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ የሰዎችን ነገር የፈወሰበትን ፈውስና ሁኔታዎች ስንመለከት ብዙ አካላዊ ነገሮች የተተኮሩበት ነው። ግን ጌታችን ኢየሱስ ክርስቶስ ያን ብቻ አልሰራም። ሰዎችን በጨለማ ላሉት ብርሃን መሆኑ ራሱ ፈውስ ነው። እግዚአብሔር የተመሰገነ ይሁን እና በሞት ጥላ መካከል ላሉት ጌታ ኢየሱስ ክርስቶስ ብርሃን ማውጣቱ፣ እነዚህን ሁኔታዎች በአጋንንት ለታሰሩ ሁሉ መፈታትን መስጠቱ፣ እነዚህ ሁሉ ሊታሰቡ ይገባል። ጌታችን ኢየሱስ ክርስቶስ ለተራቡ ሰማያዊ የሆነውን የጽድቅን የመንግስቱን ነገር መመገቡ፣ ለተጠሙ ማርካቱ፣ እነዚህ ነገሮች ሁሉ እና በሽታ የሚለውን ነገር ስናስብ ሰፊ ትርጉም አለው። ጤና የሚለውን ነገር ስናስብ ሰፊ ትርጉም አለው። ስለዚህ ራሳችንን አጥብበን የእግዚአብሔርን እግዚአብሔር ፈወሰኝ፣ እግዚአብሔር ጤና ሰጠኝ፣ እግዚአብሔር አበረታኝ ስንል ከራስ ምታትና ከቁርጠት ከጨጓራ በሽታ ከአስም በሽታ መሳሰል ብቻ አይደለም። እግዚአብሔር ጤና ሰጠኝ፣ እግዚአብሔር የሚሰጠን እርካታ፣ እግዚአብሔር የሚሰጠን የውስጥ ጥንካሬ፣ የውስጥ ጸጋ፣ አስተሳሰባዊ ነገራችን መረጋጋቱ፣ የመንፈሳችን መስከኑ፣ ይህ ሁሉ ሊታሰብ ይገባል። እግዚአብሔር የተመሰገነ ይሁን። ብሉይ ኪዳን ላይ ጌታ እግዚአብሔር ሲናገር ለእስራኤላውያኖች እኔ ፈዋሽ አምላክ እግዚአብሔር ነኝ ብሎ ባለበት ቦታ ፈዋሽ ብቻ ሳይሆን እግዚአብሔር በፈዋሽነት የሚሰራው ስራው መልኩ ሁለት አይነት እንዳለው እንመለከታለን። ዘጸአት ምዕራፍ 15 ላይ አውጥተን ስንመለከት እስራኤላውያኖችን ከግብፅ ምድር ካወጣቸው በኋላ እንዲህ ይላቸዋል። አንተ የአምላክህን ቁጥር 26 የእግዚአብሔርን ቃል አጥብቀ ብትሰማ በፊቱ የሚበጀውን ብታደርግ ትእዛዙን ብታደምጥ ስርዓቱን ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና ሲል እንመለከታለን። ስለዚህ እግዚአብሔር ፕሪቬንቲቭ የሆነ ማለት ከበሽታ የመከላከልንም ስራ ለህዝቡ እንደሚሰራ ነው። በግብፃውያን ላይ ያመጣሁትን በሽታ በአንተ ላይ አላደርስብህም ይላል። ስለዚህ ጤነኛ ሆኖ መኖር ራሱ መቻሉ የሻሎም ህይወት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር የሻሎም አምላክ ነው። ሻሎም ማለት ሰላም ነው። ሰላም በሚለው ስሜታዊ ልምምድ ብቻ ሳይሆን በሁለንተናዊ ጤንነት ለሰውነታችን ሰላም፣ ለአካላዊ፣ ለማህበራዊ ህይወታችን፣ ለመንፈሳዊ ነገራችን ሰላም የሚሰጥ አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምን ይላል? እኔ ፈዋሽህ አምላክህ መድኃኒትህ እኔ ነኝ፣ የፈውስ ምክንያት እኔ ነኝ። እግዚአብሔር የሻሎም ምክንያት ነው፣ የሰላማችን ምክንያት ነው፣ የሁለንተናዊ ጤንነታችን ምክንያት ነው። በብሉይ ኪዳን ይሄ በብዙ መንገድ ተንጸባርቋል። እንዲህ ባለ አይነት ሁኔታ ሰፊ የሆነ ማቴሪያል እያዘጋጀሁት ያለ አለ፣ በዛ ውስጥ ብዙ ነገሮች የጻፍኩት አለ። ግን በዚህ አይነት ሴሽን ውስጥ ያን ሁሉ ለማስተማር ትንሽ ጊዜው አይመችም። ስለዚህ ምንድን ነው የምንመለከተው? አንድ መሰረታዊ የሆነ ነገር ይሄ ሻሎም ወይም ደግሞ የሁለንተና ጤንነት በመጽሐፍ ቅዱስ ውስጥ የተንጸባረቀበትን ባህሪ ልናይ ይገባል። ነቢያቶች የእስራኤል ሕዝብ ከሰላም አምላክ የቃል ኪዳን አምላክ ከእግዚአብሔር ጋር የተዛባ ግንኙነት ሲኖራቸው በአምላካቸው በእግዚአብሔር ፊት የመታዘዝን የጽድቅን ሕይወት በማይኖሩበት ጊዜ እስራኤላውያኖች እንደታመሙ እግዚአብሔር ይናገራል የእግዚአብሔር ሕዝብ ክርስቲያናዊውን የፈውስ አገልግሎት ሲመለከት እንዲህ እንዲህ ያሉ ነገሮችን ሁሉ በእግዚአብሔር ቃል በሁለንተናው የሚናገረውን ማሰብ አለብን። ኢሳይያስ ምዕራፍ 1 ላይ ደግሞስ አመጻ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል ይላል። የራስ ህመም የልብ ድካምን ይናገራል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም ይላል። ይሄ የሞራል ውድቀት ከእግዚአብሔር ጋር ያላቸው የጽድቅ ህይወት ከአምላክ ጋር ያላቸው የሰመረ ህይወት ሲበላሽና ሲዛባ በማህበራዊ ህይወታቸው ላይ የተፈጠረውን ነገር እግዚአብሔር በነቢዩ በኩል አካል ሲጎሳቆል እንደሚጎሳቆል ባለ መንገድ ይገልጸዋል። ራስ ሁሉ ለህመም ልብም ሁሉ ለድካም፣ ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም ይላል። ቁስልና እበጥ የሚመግልም ነው፣ አልፈረጠም፣ አልተጠገነም ይላቸዋል። በጣም የሚገርም ነገር ነው። ስለዚህ እግዚአብሔር ህዝብ ጤናን በተመለከተ ሲያስብ ወገኖቼ ከአምላክ ጋራ በጽድቅ ግንኙነት ላይ ተመሰረተ ጤንነትን ነው መጽሐፍ ቅዱስ የሚያስተምረው። በጽድቅ ላይ ተመሰረተ ጤንነትን ነው ብሉይ ኪዳን የሚያስተምረው። ከአምላክ ጋራ የቃል ኪዳን ህዝብ ሆኖ የሻሎም ህይወት የመኖርን ነገር ነው የሚናገረው። ስለዚህ እግዚአብሔርን የመታዘዝ፣ ከእግዚአብሔር ጋራ ተስማምቶ የመኖር፣ ከእግዚአብሔር ጋራ በፍቅር የመኖር፣ ከእግዚአብሔር ጋራ የቃል ኪዳን ህይወትን የመኖር ውጤት ነው የሁለንተና ጤንነት በብሉይ ኪዳን ሲገለጽ። እስራኤላውያኖች ይሄ የሁለንተና ጤንነታቸው እንትን ሲል ማህበራዊ ህይወታቸው ያምራል። በአካባቢያቸው ያሉ ባላጋራ የሚሆኗቸው አገሮች ሁሉ ይገዙላቸዋል። ጠላት የሚሆናቸው የለም። ምድሩ ይታዘዛቸዋል። የዘሩት ሁሉ ይባረካል። የዘሩት ይበቅላል። በሮቻቸው፣ ከብቶቻቸው ሁሉ ያማሩ ይሆናሉ። ልጆቻቸው፣ ቤታቸው ሁሉ በበረከት የተጥለቀለቀ ይሆናል። የእግዚአብሔር አምላኩ የሆነለት ህዝብ፣ በጽድቅ ከአምላኩ ጋር በቃል ኪዳን በስምምነት የሚኖር ህዝብ፣ የበረከት ህዝብ፣ የሻሎም ህዝብ፣ የጽድቅ ህዝብ እንደሚሆን ይናገራል። እግዚአብሔር የተመሰገነ ይሁን። በጣም ሰፊ እንደሆነ እንደው ትንሽ ይህንን ለመግለጥ ያህል ነው እንጂ ይሄ በጣም ብዙ ዝርዝር የሆነ ትምህርት ያለው ነገር ነው። እስራኤላውያኖች በንብረት ባለጠጎች፣ በመንፈስ ድሆች የሆኑበት ጊዜ አለ። ነቢዩ ይህንን ነበር የሚነግራቸው እና በአንዳንድ ነገር የሰበሰቡት ሀብትና ንብረታቸው ሁሉ ያታለላቸው ጊዜ አለ እና በዝሆን ጥርስ የተሰሩ ቤቶች፣ አልጋቸው፣ ንብረታቸው ሁሉ የእንትን ያላቸው ጊዜ አለ። እግዚአብሔር ያንን እያቃለለ የሚናገርበት ጊዜ አለ። ስለዚህ የእግዚአብሔር ህዝብ በሻሎም በረከት፣ በቃል ኪዳን በረከት የሚኖረውን ኑሮ መመዘን ያለበት በመንፈሳዊ ሚዛን ነው እንጂ በውጫዊ ሚዛን አይደለም ማለት ነው። ስለዚህ ሰዎች ገንዘባቸው ተርፎ ጤነኞች ላይሆኑ ይችላሉ። አካላዊ ጤንነት እያላቸው መንፈሳቸው የታመሙ ሊሆኑ ይችላሉ። ሱሳይድ የሚመኙ ሰዎች ምን የመሰለ ልብስ ለብሰው፣ ምን የመሰለ መኪና እየነዱ፣ ምን የመሰለ ቤት ውስጥ እየኖሩ በድራግ የሚኖሩ ሰዎች አሉ። ያለ መድኃኒት የማይተኙ ሰዎች አሉ። ጤነኞች አይደሉም። እግዚአብሔር የተመሰገነ ይሁን። ይህንን በጣም ማስተዋል አርቀን ማሰብ አለብን። ፈውስን ስንመለከት ይህንን ነው። ጽድቅን ጥሎ ሻሎምን ማሰብ አይቻልም። መታዘዝ በሌለበት ጽድቅ መታሰብ አይቻልም። መታዘዝ እና ጽድቅ፣ ሻሎም፣ እነዚህ የተያዙ ናቸው። የክርስቲያን ሰላም፣ የብሉይ ኪዳን ሰላም በጽድቅ እና በመታዘዝ እንዲሁም ደግሞ ከእግዚአብሔር ጋር የሰመረ የቃል ኪዳን ህዝብ ሆኖ በመኖር ውስጥ ነው ሻሎም ወይም ሁለንተናዊ ጤንነት የሚታሰበው። መጽሐፍ ቅዱስ ይህን በብዙ ይናገራል። በመዝሙረ ዳዊት ምዕራፍ አንድ ላይ በጣም በአይነ ህሊናችን ምልን ስለው የሚገባ ነገር የሚናገረው የመዝሙረ ዳዊት ምዕራፍ አንድ ክፍል አለ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ህግ ደስ ይለዋል፣ ህጉን በቀንና በሌሊት ያስባል። እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ፣ ኃጢአተኞች በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። የሻሎም ሰዎች፣ የቃል ኪዳን ሰዎች ከእግዚአብሔር ከአምላካቸው ጋር ሲኖሩ በህይወታቸው የሚሆነውን ነገር ያሳያል። አጥንታችን እንኳን ይለመልማል። ሰውነታችን ሁሉ ይታደሳል። ኃይላችን እንደ ንስር ይታደሳል። ድካም፣ መፍረስ፣ ዝለት ወይም የሰሩት አለመከናወን፣ ብኩንነት፣ እነዚህ ሁሉ የጽድቅን ህይወት ካለመኖር ከአምላክ ጋር ያለመስማማት እንደሆነ እንመለከታለን። ከእግዚአብሔር ጋር እስራኤሎች ባልተስማሙበት ጊዜ ለፍቶ ያመጡትን ነገር ሁሉ እፍ አልኩበት ይላቸዋል። ስለዚህ ደሞዙን የሚቀበል ሰው በቀዳዳ ኪስ እንደሚከት ነው ይላል እና ይሄ ሁሉ የሰላሙን ህይወት፣ የቃል ኪዳኑን የሰላም ህይወት ባለመኖር የሚመጣ እንደሆነ ይናገራል። እኔ ፈዋሽ አምላክ እግዚአብሔር ነኝ ብሎ ሲል እግዚአብሔር አካላዊ ነገርን ብቻ አይደለም የሚናገረው። እግዚአብሔር የተመሰገነ ይሁን። ሁለንተናዊ የሆነ ጤንነትን ሁሉ እንደሚናገር ብዙ ማስረጃዎች አሉ በመጽሐፍ ቅዱስ ውስጥ። ኃጢአት በሚሰሩበት ጊዜ የሰበርካቸው አጥንቶች ደስ ይላቸዋል፣ ስትፈውሰኝ ስትምረኝ ይላል ዳዊት። አጥንቶቻችን ይታደሳሉ። ኃጢአት ሲሰራ አጥንቶቹ ቅልጥምጥም ይላሉ። እግዚአብሔር ጋራ ያማረ ህይወት የኖረ ሰው ብቻ ነው የሚገባው። አለ አይደለም እንዴ? ነው ክርስትናው ዝም ብሎ ሪሊጅን የሆነበት አለ አይደል? ውጫዊ ነገር የሆነበት ሰው ሀይ አይገባውም። በእግዚአብሔር ፊት እግዚአብሔርን በመፍራት ይኖር የነበረ ሰው፣ በብርሃን መመላለስ ያወቀ ሰው፣ በመንፈስ ይመላለስ የነበረ ሰው ኃጢአት ሲሰራ የኃጢአቱ ብድራት የሚያመጣበት ጉዳት ሁሉ ይታየዋል። ሰውነቱ ሁሉ፣ አጥንቱ ሁሉ፣ ሁለንተናው ይደቃል፣ ይዝላል። እና መታደስና መፈወስ ከኃጢአት ምህረት ጋር ሁሉ እንዴት እንደተያያዘ ያያል ማለት ነው። እግዚአብሔር የተመሰገነ ይሁን። በአዲስ ኪዳን ስንመለከት እነዚህን ሁኔታዎችንም የሚያንጸባርቅ ባህሪ አለው። በአንዳንድ በአራት መሰረታዊ ነገሮች ላይ ሰዎች በሽታዎች ሊኖራቸው ይችላሉ። የአካል ህመም ከአደጋ የተነሳ የመቁሰል፣ የመመረዝ ከአደጋ የተነሳ ካርቦን ሞኖክሳይድ ፖይዝኒንግ በመውሰድ ሰዎች ሊመረዙ ሊታመሙ ይችላሉ። በሽታ ነው ያ። በባክቴሪያ፣ በህዋሳት፣ በቫይረስ ሰውነታቸው በመያዙ ሰዎች ሊታመሙ ይችላሉ። ኢንቬድ የሚያደርጉ ኦርጋኒዝሞች በሰውነታቸው ገብተው በሰውነታችን ውስጥ በሚፈጠሩ የኬሚካል መዛባቶች ከምግብ ወይንም ከውሃ እጦት ወይንም ከብዛቱ የተነሳ በሽታ ሊኖር ይችላል። ስኳር፣ ጨው በዛ ይባላል አይደለም? ኮሌስትሮል በዛ፣ በመብዛት አለ፣ በማጣት አለ በሽታ። የስነ ልቡና ህመም አለ። የስሜት ጭንቀትን፣ ድብርትን፣ ራስን መጥላት፣ መታወክ፣ ስጋት፣ ፍርሃት፣ እነዚህ ሁሉ በአይነታቸው ባለሙያዎች በተለየ አይነት አጠራር የሚጠሯቸው ብዙ አይነት በሽታዎች አሉ። ዝርዝራቸው ሰፊ የሆኑ የአስተሳሰብ ተጨባጩን ከአስተሳሰባዊ አለመለየት፣ ባለፈው ጉዳት ዛሬ መኖር አለ አይደለም? ትላንት ዛሬ የሚሆንባቸው ሰዎች አሉ እና ዛሬ ያለውን በረከት ዛሬ ያሉበት ህይወት የማይታያቸው አሉ። የትላንቱ ላያቸው ላይ ተከምሮ ሁሉና በሁለቱ ባለፈውና በአሁኑ መካከል ልዩነቱ ጠፍቶባቸው የትላንቱ ለቅሶ የዛሬም ይሆንባቸዋል። የዛሬውን ደስታ ሁሉ ይጠፋባቸዋል። ፈውስ እነዚህን ሁኔታዎች ሁሉ ይመለከታል። ስነ ልቡናዊ አካላዊውን ይጎዳል። አካላዊ ደግሞ ስነ ልቡናዊ ነገርን ይጎዳል። ሰው አስተሳሰቡ ጤነኛ ካልሆነ ሙሉ ህይወት፣ ጤነኛ ህይወት መኖር አይችልም። ስለዚህ አካላዊ ነገራችን ከተጎዳ እንዴ ነው በጥሩ ሁኔታ አይምሯችን ቢሰራም ብዙ ጉዳትን ያመጣል። የመንፈስ ችግር አለ፣ ህመም አለ። ከደረሰባቸው ሀዘን የተነሳ መንፈሳቸው የደቀቀ፣ ከገጠማቸው መከራ የተነሳ መንፈሳቸው የተሰበሩ ሰዎች የመታሰር ጨለማ ውስጥ የመሆን ነገር ይታያቸዋል። ሰዎች ብዙ ሰዎች እንዲህ ያለ የመንፈስ ነገር መናፍስታዊ ወይም አጋንንታዊ በሆነ ኃይል የሚታመሙ ሰዎች አሉ። ስለዚህ ፈውስ በዚህ በእነዚህ ነገሮች ሁሉ ላይ የተማከለ ሊሆን ይችላል። ፈውስ ሲታሰብ መጽሐፍ ቅዱሳችን እንደሚነግረን ንስሐ በጣም መሰረታዊና አስፈላጊ ነገር ሊሆን ይችላል። ይቅርታ ማድረግ ለሰዎች፣ የጨለማን ኃይል መቃወም የሚያስፈልግበት ጊዜ አለ። መናፍስትን፣ አጋንንትን በማስወጣት መልክ የሚከናወን ፈውስ አለ። አንዳንድ ህመም ከአጋንንት ጋር ሊያያዝ ይችላል። ስለዚህ ሰዎች ሲታመሙ አጋንንት ሲለቃቸው ያን በሽታ አብሮ የሚለቃቸው ጊዜ አለ። ግን በሽታ ሁሉ አጋንንት ጋር የተያዘ አይደለም። አጋንንትም ሁሉ ከበሽታ ጋር ላይ እያያዙ ይችላሉ። አንዱ ያለ አንዱ ሊሆን ይችላል፣ ወይም ደግሞ ተያይዞ የሚመጣበት ጊዜ አለ። ስለዚህ አንዳንድ ጊዜ ሰዎች እንዲፈወሱ ከተፈለገ መንፈሳዊ ውጊያ ሊያስፈልገው ይችላል። የአጋንንትን የማስወጣት ነገር አንዳንድ ሰዎች ሲታመሙ መጽሐፍ ቅዱስ እንደሚነግረን ማቴዎስ 18ን አውጥተን ማየት አለብን። ምናልባት ብዙዎቻችን ታመን ላለመፈወሳችን ምክንያቱ ይሄ ሊሆን ይችላል እና እግዚአብሔር ይህን እንድናስተውል ይርዳን። ብዙ እዳ የነበረበት እዳውን ሁሉ ንጉሱ ይቅር ካለው በኋላ የንጉሱን የእዳ ምህረት ተቀብሎ በነጻነት ሲመላለስ ቆይቶ፣ ነገር ግን እሱ ደግሞ አበድሮት ያልከፈለው እዳ ያለበትን ባልንጀራውን ባሪያ ያገኛል እና ከዛ በኋላ ያንን ያገኝና እዳይን መልስልኝ ይለዋል። እና ይህ የነበረው እዳ በጣም የሚያስደንቅ ነው። ቁጥር 28 ላይ ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮች 100 ዲናር እዳ ያለበትን አንዱን አገኘውና ይላል እዳህን ክፈለኝ ብሎ ያዘና አነቀው ይላል። እሱ ግን የነበረው እዳ በዚህ ቦታ ላይ ሲነገር 1000 መክሊት እዳ ነበረበት ይላል። ምዕራፍ 18 ቁጥር 23 እና 24 ላይ 1000 መክሊት እዳ ነበረት። 100 የነበረውን ያዘና አነቀው፣ ምህረት ተቀብሎ ሲወጣ። ከዛ በኋላ እዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ተመልከቱ፣ ታገሰኝ፣ ሁሉን እከፍልሃለሁ ብሎ ለመነው። እርሱም አልወደደም። ነገር ግን ምን አረገ? ሄዶ እዳውን እስኪከፍለው ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሪያዎችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነው ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንከኝ ያን እዳ ሁሉ ተውሁልህ። እኔ እንደ ማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተስ አይገባህምን አለው። ጌታውም ተቆጣና እዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው ይላል። የእግዚአብሔር ቃል የሚለውን ስሙ። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። በህይወታችን ያልተፈው ያለም ላለመፈወስ የምንፈልግ ከሆነ ሰዎችን ይቅር የሚል መንፈስ በላያችን ላይ መኖር አለበት። እግዚአብሔር እኛን ከኃጢአታችን ከበደላችንም ነፃ ያወጣበት ያ ምህረት ለኔና ለእናንተ ደግሞ ለበደሉን ሰዎች ትንሽ ትሩፋትንም እንኳን ማስገኘት መቻል አለበት። ስለዚህ የይቅርታ ነገር በሕይወታችን መኖር አለበት። ንስሐ መግባት አለብን። ብዙ ጊዜ ልብ ብላችሁ እንደሆነ የማያምኑ ሰዎች ቶሎ ይፈወሳሉ ከሚያምኑ ሰዎች ይልቅ። ስንቶቻችሁ ይህንን ልብ ትላላችሁ? የማያምኑ ሰዎች ቶሎ ይፈወሳሉ፣ የሚያምኑ ሰዎች ብዙ ጊዜ ከነበሽታቸው ብዙ ጊዜ ይቆያሉ። እና ምክንያቱ ምንድን ነው? እግዚአብሔር ብርሃን የበራልን ሰዎች እግዚአብሔር የታመምንባቸው ምክንያቶች ብዙ ጊዜ ከኃጢአት ጋር ሊያያዙ ይችላሉ። መጽሐፍ ቅዱስ እንደሚነግረን የጌታን ራት በማይገባ ሁኔታ ራሱ የመውሰድ መድከምን ያመጣል፣ መንፈሳዊ ድካምን። ቢጸለይልንም ብርታት አናገኝም። የጌታን ራት ያለማክበር፣ በንቀት መውሰድ፣ ኃጢአት፣ ዝሙት እየሰራን ቅድስና የማይሰበክ በመሆኑ እግዚአብሔር ቅድስናን ጥሎ እንዲሁ ባለንበት እንደ አቅማችን ተቀብሎናል ማለት አይደለም። እግዚአብሔር ቅዱስ ነው፣ እግዚአብሔር ብርሃን ነው። በጨለማ እየተመላለስን ህብረት አለን ብለን ብንል እንዋሻለን የሚለው ቃል የታመነና እውነተኛ ነው። እግዚአብሔር የተባረከ ይሁን። ስለዚህ ምንድን ነው የእግዚአብሔር ቃል እንደሚያስተምረን? ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል አለ። ድካም፣ መንፈሳዊ ድካም፣ ሰውነታችን ራሱ ይደክማል እና ምንም ጉልበት ነገር አይሰማንም። ከኃጢአት የተነሳ የጌታን ራት በማይገባ ሁኔታ ሆኖ ከመውሰድ የተነሳ የሚመጣ ነው። ይሄ ክርስቲያኖች ላይ የሚደርስ እንደሆነ ነው የሚያሳየን። የታመሙ አሉ ይላል እና ህመም በሰውነታችን ላይ ሊመጣ ይችላል። ብዙዎች የታመሙ አሉ፣ አያሌዎችም አንቀላፍቷል። ያለ እድሜያችን መሞት ራሱ ሁሉ እንደሚመጣ መጽሐፍ ቅዱስ ይናገራል። ስለዚህ የእግዚአብሔር ቃል በዚህ ቦታ ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ይሄ ሁሉ ባልደረሰብን ነበረ። የጌታ ቅጣት በእንደዚህ ያለ መንገድ በሰዎች ላይ ሊመጣ ይችላል። ስለዚህ የጌታን ራት በማይገባ ሁኔታ ከመውሰድ የተነሳ ወይም ደግሞ በፍቅር በይቅርታ መንፈስ ካለመመላለስ የተነሳ ንስሐ ካለመግባት የተነሳ ልንታመም እንችላለን። የሰበራቸው አጥንቶቻችን ይፈወሳሉ። ንስሐ ስንገባ እግዚአብሔር የታመመውን ሰውነታችን ሊፈውስ ይችላል። ይቅር ስንል አንዳንድ ምስክርነቶች ሰምተናል። በተለያየ ጊዜ ሰዎች ይቅር ሲባባሉ የታመሙ ልጆቻቸው፣ ለምሳሌ ቤት ውስጥ ባልና ሚስቶች ተጣልተው ችግር ካለ ልጆቻቸው ይታመማሉ እና ሊጸለይ ሲኬድ ችግሩ ያለው ልጁ ጋር አይደለም፣ ባልና ሚስቶች ጋር ነው። እነሱ ይቅርታ ሲለዋወጡ ልጁ ሊፈወስ በጣም ቀላል ይሆናል። እና ቤታችን እናትና አባት የቤታቸው አጥር ናቸው አይደለም እንዴ? አጥር ናቸው። እና አጥሩ ከተሰበረ ጠላት ያንን ቤተሰብ ሊያጎሳቆል ይችላል። እግዚአብሔር ይህን ሁሉ እንድናስተውል ይርዳን። የፈውስ ስጦታን ስንመለከት በእነዚህ ነገሮች ሁሉ ላይ እነዚህ ነገሮች ሁሉ በስፋት የማየትና ቦታ ሰጥቶ የመመልከት አስፈላጊነትን መጽሐፍ ቅዱስ ያሳስበናል። እንዲሁ ዝም ብሎ ፈውስ የሚሆን ነገር አይደለም። የእግዚአብሔር ሰዎች የሚጸልዩ ሰዎች በጣም ልብ ማለት አለባቸው ለሚጸልዩላቸው ሰዎች። አንዳንድ ጊዜ ለሰዎች ስንጸልይ እየተጸለየ ሳለ የፈውስ ስጦታ ያለው ሰው የነዛ ሰዎች ያለባቸውን ችግር የማወቅ ነገር ሁሉ ይመጣል። ከኃጢአት ጋር የተያዘ ነገር ከሆነ ከፈውሱ ስጦታ ጋር አብሮ የመገለጥ ነገር ይመጣል። በእግዚአብሔር በነቢይነት መንፈስ ሚስጥሩን በነዛ ሰዎች ሕይወት ውስጥ ያለውን ነገር ይገልጣል። ንስሐ ያልገቡ ከሆነ ንስሐ እንዲገቡ ኢቨን የሰሩት ኃጢአት ሁሉ ካለ እንኳን እንዲታወቅ እግዚአብሔር ሊያደርግ ይችላል። ለማሳጣት ሳይሆን ሰዎቹን ወደ ንስሐ ለመምራት የሚሆን መገለጥ እግዚአብሔር ሊሰጥ ይችላል። የፈውስ ስጦታ ጋር እነዚህ ነገሮች የሚታጀቡበት ምክንያት፣ መገለጦች የሚመጡበት ዋናው ምክንያት በሽታውና መገለጡ የሚያሳየው እውነት ስለሚያያዙ ነው። በእርግጥ እግዚአብሔር ድርብ ስራዎችን ለመስራት ከፈውስም ያለፈ ሌላ ነገርንም ለማድረግ ሊሰራ የሚችልበት ሁኔታ አለ። አሰራርም ልዩ ልዩ ነው ተባብለናል። ስለዚህ እግዚአብሔር ለሚሰራ ሁሉ መስመርና ፕሪንስፕል ለማውጣት አስቸጋሪ ነው። ግን ብዙ ጊዜ ግን ገበናቸው በሰዎች ህይወት ውስጥ ያለው ነገር እግዚአብሔር ሲገልጥ እነዛ ሰዎች ለመታመማቸው ምክንያት የሆነውን ነገር መግለጡ ነው። የፈውስ ስጦታ ከእውቀት በእውቀት ቃል መልክ እንደዚህ እንደዚህ ያለ በሽታ የሚያምሽ በግራ በኩል እንደዚህ ያላችሁ እንደዚህ የሚለው ስጦታ የፈውስ ስጦታ አይደለም። የፈውስ ስጦታ ማለት ለበሽተኛ ሰው ለታመመ ሰው እጅ ጭኖ እየጸለዩ እንዲፈወስ የሚያደርግ የእምነት ጸሎት የሚያጸለይን ጸጋ ያለው ነው። መገለጥ አንድ ሰው ምን በሽታ እንዳለው አንድ ሰው ቢታወቀው የፈውስ ስጦታ ማለት አይደለም። ከዚህ የተነሳ ብዙ ሰዎች ብዙ የተደበላለቀ ነገር አላቸው። ከብዙ አገልጋዮች ጋር እንዲ ባለ ነገር ሳስተምር የሚጠየቁ ጥያቄዎች አሉ። ለምሳሌ ያንድ ሰው በሽታ እንዴት እህት ለምሳሌ እንደዚህ እንደዚህ የሚያምሽ በየሰል ያቺ እህት እንደዛ የሚያማት ወጣች ግን እኔ ተፈውሸሻል ብያት ነበር አለኛ አንድ ጊዜ አንድ ወንድም ግን አልተፈወሰችምና ምኑ ላይ ነው ስተቱ አለ። መገለጥን ያየ ሰው ሁሉ መፈወስን ማይቷል ማለት አይደለም። ዛሬ ኮርጀን ከሰዎች እንወስድና የሆነ ራስ ምታት ያመመው ወይም ጨጓራውን ያመመው ሰው ቢገለጥልኝ ተፈውሳል ይባላል። ከዛ አይደለም ላይፈወስ ይችላል። ስለዚህ እግዚአብሔር የሰዎችን በሽታ ይገልጥልናል። ያ በሽታ የተገለጠ ከሆነ በምን ሁኔታ ማቅረብ እንዳለብን እግዚአብሔር እንደመራን እንደ ጉባኤውና እንዳለው ሁኔታ አንዳንዱን ነገር በአደባባይ መግለጥም የለብንም። የሰዎችን ገበናና ክብር መጠበቅ አለብን። ሁለተኛ በቤተ ክርስቲያኒት ውስጥ ይሄ ያንጻል ወይ ብለን ሁሉ ጊዜ መጠየቅ አለብን። የተገለጠልኝ ነገር ሁሉ በአደባባይ ሲወጣ ይገል እንትን አይልም። አይደለም እንዴ? ጥበብ ያስፈልጋል፣ ፍቅር ያስፈልጋል፣ የሰዎችን ክብርና ዲግኒቲ መጠበቅ ያስፈልጋል። የቤተ ክርስቲያን ጉባኤን ጤናማነቱ ይጠብቃል ወይ? እነዚህን ሁሉ በጣም ማስተዋል ያስፈልግ ይችላል። ስለዚህ ምንድነው በምን ሁኔታ ነው ይሄን ማቅረብ ያለብን ብለን ማለት አለብን። እና ዛሬ እንደ እግዚአብሔር ቃል ላይ ልክ እንደ ተጻፈ አሰራር በራሳችን ያበጀናቸው እንደ ትራዲሽን የተለመዱ አሰራሮች አሉ። ሁሉ ጊዜ እንደ ጋሪ እሱን እንከተላለን። ግን እግዚአብሔር ቃል ውስጥ ግን እንደዚህ ስሩ የሚል ነገር የለም። ነከለ እንደዚህ ስላረጉኛ ሙሉ ጊዜ እንደዛ እናረጋለን። የሰዎች በሽታ ሊገለጥ ይችላል። እግዚአብሔር ለተለያዩ ሰዎች ሊገልጥ ይችላል። ላንዱ የበሽታው ምስጢር ሊገልጥ ይችላል። ላንዱ ደግሞ የመፈወስን ጸጋ ሊሰጥ ይችላል። አሰራሩ ብዙ ነው። በአንድ ሰው ውስጥ ሁሉንም ሊያደርግም የሚችልበት ሁኔታ አለ። እና ለዛ ሰው ምንድን ነበር ያልኩት? ይሄ በሽታው መገለጡ ከእግዚአብሔር ከሆነ ትክክል ነው። ነገር ግን አንዳንድ ጊዜ የፈውሱ ነገር ላይኖረን ይችላል። እግዚአብሔር በሽታውን ብቻ ገልጦ ፈውሱ ምን ላናይ እንችላለን? በማናይበት ጊዜ ምንድን ነው የምናደርገው? እነዛን ሰዎች መጥራት አለብን እና ቁጭ ብለን ማነጋገር ሊያስፈልገን ይችላል። አይደለም እንዴ? እግዚአብሔር ወይም ደግሞ ምን ያደርጋል? ሊፈውሳቸው ፈልጎ ከሆነ መገለጡ ከፈውሱንም አንድ ላይ ደምሮ ሰይ ለምሳሌ የእግዚአብሔር ኃይል በሰዎቹ ላይ ሲያልፍ ሲፈወሱ የእግዚአብሔር እጅ በጉባኤው ሲመጣ የተወሰነ በሽታ ያላቸውን ሰዎች ሲዳስስ ሊያውቁ ይችላሉ። መገለጥ ሊመጣ ይችላል በእንደዛ ያለ መልክ። ስለዚህ እንደዚህ ያለ በሽታ ያላቸው እግዚአብሔር እየነካቸው ነው፣ ጌታን አመስግኑት ሊባል ይችላል። እየተነኩት ያውቃሉ፣ እግዚአብሔርን ያመሰግናሉ። አይደለም እንዴ? በተወሰኑ በሽታዎች ላይ እግዚአብሔር እጁን እየዘረጋ እንዳለ ወይም በተለያየ ሁኔታ እግዚአብሔር እየሰራ እንዳለ ሊታይ ይችላል። ዛሬ ምንድነው ከሌ ባለመገለጥ ነው ተቀብቷል እንዲባል በመላምት በውሸት በጣም በውሸት በውስልትና በድፍረት እና በቃ 100 ሰውን የማይሞላ ያለበት አንድ ሆስፒታል ሙሉ ቀን ብትሄዱ የማትሰሙትን በሽታ ሁሉ መድረክ ላይ ትሰማላችሁ። ሆስፒታል ሄዶ አንድ ሰው የማይሰማውን የበሽታ ጋጋታ በሙሉ ይሰማል። እንዴ ይሄን ሁሉ በሽታ ህዝብ ተሸክሞ እንደዚህ ምን ኖር ከሆነ ጉድ ነው። እንደዚህ ያለ በሽታ አንዳንዱን በጥራትም አይደለም በሽታው ራሱ የሚነገረው። እና እንደዛ እየተደገመ ደግሞ እንደዚህ ያለ ችግር ያላቸው ሰዎች እዚህም ያንኑ በሽታ ነው የሚጠሩት። ያ ሐኪም አይደሉም እንግዲህ ባለሙያም አይደሉም፣ አይነቱን አይቀያይጡም። ያችኑ ነው በየቦታው ያንኑ በሽታ ነው የሚጠሩት። እንደ ኤፒደሚክ አንድ አይነት በሽታ ሀገሩን የወረሰ ይመስል የፈረደበት የማህፀን በሽታ አይቀርም። ደግሞ ሁሉ የውስጥ የውስጥ በሽታ ብቻ ነው። እግዚአብሔር በአንዳንዶች ውስጥ እንደ ሰርጀን አያደርገውም እንዴ? ምን አለበት? አይደለም እንዴ? እንደ ቀዶ ጥገና አያደርግም እንዴ? እንደ የተለየ ነገር አይሰራም እንዴ? ምን ነው ሌሎች በሽታዎች የሚታዩ ህመሞች አይወሰዱም? ሁልጊዜ አንድ አይነት ስታይል። ይሄ ለውስልትና የሚመች አይነት ብዙ ጤና የሌለው ነገር ነው። እግዚአብሔርም ያልከበረበት ብዙ ሰዎች የተጎሳቆሉበት ቤተ ክርስቲያን አዳዲስ ነፍሳት ወስዶ አለ አይደለም በጌታ እንዲያድጉ እግዚአብሔርን እየፈሩ እንዲኖሩ የሚያስተማምን ነገር የማይታይበት ዘመን ውስጥ ነን ያለ ነው። አይደለም እንዴ? ያ በጣም የሚያሳፍር ሁኔታ ውስጥ ነን ያለ ነው። አገልጋዮች ቆም ብለን አገልግሎታችንን ሲሪየስሊ ማሰብ ያለብን ጊዜ ነው። ያ በእንደዚህ ያለ መንገድ ኢንተርቴን የምናረጋቸው ገለባ ገለባውን እየበሉ ገለባ ህይወት እየተሞሉ የሚኖሩ ሰዎች ነው የምናተርፈው። ይህን በጣም ማሰብ አለብን። ይህንን በጣም መመልከት አለብን። እግዚአብሔር በጣም በሚያስደንቅ ሁኔታ የብዙ ሰዎች ፈውስ በተአምራዊ ሁኔታ በመገለጥ ፈውሳቸውን ሲቀበሉ እግዚአብሔር የሚናገርበት ጊዜ አለ። አይተናል። የሚደንቁ የእግዚአብሔር ስራዎች ታይተዋል። እግዚአብሔር የተመሰገነ ይሁን። ወደፊትም እግዚአብሔር እንደዚህ ሊሰራ ይችላል። አይደለም እንዴ? ስህተቶች፣ ችግሮች አሉ ብለን እንዴት ነው ጠቅላላ እግዚአብሔር አይሰራም ብለን ብናምን እንዴት ነው ባዶ የሆነ ቸርች ነው የሚኖረው? እግዚአብሔር ወደ እኔና ወደ እናንተ የሚመጣ አምላክ ነው። ወደ ችግራችን ይመጣ ነው፣ ወደ ህመማችን ይመጣል፣ ወደ ኑሯችን። ይሄ ድንግዝግዝ የሆነ ይሄ እንደው እንዴት ነው ዝም ብሎ ሀይ ሀይ በቃ እንደልለው አይነት ነገር ዝም ብሎ የማይሰራ ነገር ነው። ምንም ትርጉም የሌለው ነው። እና አንዳንዱ የመጣ አንልጸልይ የተገፈተሩ መውደቅ ምንም ጥቅም የሌለው ነገር ነው። ግራቸውን እየሰቀሉ